Gambino.coa. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ሰላም ለእናንተ ይሁን። ጋቢና ቪኦኤ ተጀመረ። ዛሬ ባሳለፍነው ሳምንት ካስደመጥናችሁ መሰናዶዎች መካከል የተወሰኑትን በድጋሚ እንሰማለን። በየጣልቃውጡ ሙዚቃዎችንም እንጋብዛችኋለን። ባሳለፍነው ሳምንት የጉርጉዝያኑ 2020 ዓመተ ምህረት ተጠናቋል። የተጠናቀቀው ዓመት የኢትዮጵያን ህይወት ላይ ተጽዕኖ ያሳረፉ የተለያዩ ክስተቶች ተስተናግደውበታል። የተወሰኑትን ስመኝሽ ቆየ በቅጣይ መሰናዷ ታስቃኝናለች።
2020ን ያክል የሰው ልጆችን የፈተነ ዓመት ኖሮም ያውቀ አይመስልም። በአውስትራሊያ ደኖች ውስጥ በተፈጠረ ከፍተኛ የእሳት ቃጠሎ የጀመረው ዓመት ከቻይና ውሃን ከተማ በተነሳ የኮሮና ቫይረስ ወረርሽኝ እስካሁን ከ1.8 ሚሊዮን በላይ የሚሆን ህይወት ቀጥፏል። ይህን ተከትሎም የዓለም ኢኮኖሚ ቀውስ ውስጥ ገብቷል። ተቋማት ተፈትነዋል። በኢትዮጵያም ከነዚህ ዓለም አቀፍ ቀውሶች በተጨማሪ ውስጣዊ የፖለቲካ ለመረጋጋት የወለዷቸው ግጭቶች ለበርካቶች ህይወት መጥፋት፣ መሰደድና ንብረት መውደም ምክንያት ሆነዋል። ይህን መነሻ አድርገን በዚህ በመናገባደደው አመት ችግሮችን ለመፍታት የሀገር ብሔር ግንባታ አስፈላጊነትና የጋራ ሀገራዊ መግባባት ለመፍጠር በሚቻልባቸው ሐሳቦች ዙሪያ ሲሰሩ ከነበሩ ምሁራን መካከል አንዱ የነበሩትን ዶክተር ዘነበ በየነን አመቱ እንዴት ተጠናቀቀ ስንል ጠይቀናቸዋል።
በኢትዮጵያ ላይ ለሶስት አመታት አካባቢ ስንሰራው የነበረው የሀገር ብሔር ግንባታ የመጀመሪያው ፌዝ ፍጻሜ አግኝቶ ለመንግስት አስረክበን ለሚቀጥለው ደረጃ እየተዘጋጀን ያለንበት ጊዜ ነው። አሁን በዚህ ፕሮጀክት ከብዙ ወገኖች ጋር ተመካክረናል። የኢትዮጵያ ችግሮች ምንድናቸው? የወደፊት ዕጣ ፈንታችን ምን ይመስላል? እዚህ ላይ የደረስንበት መንገድ ምንድነው? የሚሉትን ብዙ ነገሮችን ለማየት ሞክረናል እና ፈተናዎች ቢበዙም ተስፋ ያየሁበት ፕሮጀክት ነው ብል የተሳሳትኩ አይመስለኝም።
ኢትዮጵያውያን እንደ ህብረተሰብ ፈውስ የሚያስፈልጋቸው ጊዜ ነው የሚሉት ዶክተር ዘነበ መጪው 2021 ዓመተ ምህረት የበርካቶች ቁስል የሚሽርበት ዓመት እንደሚሆን ተስፋ ያደርጋሉ።
እንደ ህብረተሰብ ከታመምን የፈውስ ጊዜ ያስፈልገናል። ይሄ ፈውስ ደግሞ የሚመጣው ሁሉንም ነገር ግልጽ አድርጎ በመወያየት፣ በመነጋገር፣ በመከራከር ሊሆን ይችላል። የዛ ፕሮጀክት የሚቀጥለው አካል የሚሆነው ይሄ ነው። ህዝብን በሚያንቀሳቀስ መንግስትን፣ የተለያዩ ተቃዋሚ ፓርቲዎችን፣ የተለያዩ የህብረተሰብ አካላትን ባሳተፈ መልኩ ስለ ወደፊት የኢትዮጵያ ሁኔታ እጣ ፈንታ የምንወያይበት፣ ከሌሎች ሀገሮች የምንማርበትን መድረክ አዘጋጅተን ኢትዮጵያ ላይ ምናልባትም ለውጥ ሊያመጣ የሚችል አንድ ትልቅ ፕሮጀክት አስበናል። ወደ ተግባራዊ እንቅስቃሴው የምንገባበት አመት ይሆናል ብዬ ተስፋ አደርጋለሁ።
ሌላው በዚህ በ2020 ዓመተ ምህረት ለኢትዮጵያኖች ከባድ የነበረው የኢኮኖሚ ቀውስና እያሻቀበ የሚሄደው የኑሮ ውድነት ነው። በዚህ ዙሪያ ከዚህ ቀደም የባለሙያ አስተያየታቸውን ሰጥተውን የነበሩት የኢኮኖሚ ባለሙያ አቶ ብስራት ተሾመ 2020 በአጠቃላይ በኢኮኖሚ አኳያ አስጨናቂ አመት እንደነበር ይገልጻሉ።
በዚህ በኑሮ ውድነትና ከሱ ጋር ተያያዥ በሆኑ የኢኮኖሚ አለመረጋጋቶች በጣም ህብረተሰቡ ሲቸገር እንደነበረ ማስተዋል ይቻላል። ለዚህ ደግሞ በጣም በቀጥተኝነት በሚታይ ሁኔታ በጣም እየጨመረ ያለው ይሄ የውጭ ምንዛሪ ተመኑ ከኢትዮጵያ ብር አጌንስት ዶላር በአማካይ ወደ 20% አካባቢ ነው በየአመቱ አሁን አቅሙን እያጣ ያለው። ከዚህ ጋር በቀጥተኝነት ተያያዥ በሆነ ሁኔታ ኑሮ ውድነቱም እየጨመረ ነው የመጣው። ይሄ በጣም አስጨናቂ ነው ለህብረተሰቡም በኢኮኖሚው አኳያ በጣም ከባድ የነበረ አመት ነው ያስባለሁ።
በኢኮኖሚው ዙሪያ ያለው ፈተና የበዛ ቢሆንም በዚህ አመት በተለይ በቡና፣ በወርቅና በአበባ ንግድ ዙሪያ የታየው የውጭ ንግድ መሻሻል ተስፋ ሰጪ ነው። በመጪው አመትም ይህን መሻሻል አጠናክሮ መቀጠል እንደሚገባ የሚገልጹት አቶ ብስራት በተለያዩ የሀገሪቱ ክፍሎች የሚታዩት ግጭቶችና የታቀደው ምርጫ ሊደርሱ የሚችሉትን ተጨማሪ አሉታዊ ተጽዕኖች ለመቀነስ መንግስት በተለይ ሰላምና መረጋጋት ላይ ጠንክሮ መስራት አለበት ሲሉ ይመክራሉ።
በተለያዩ ቦታዎች ላይ ምን ሰማቸው ግጭቶች አለመረጋጋቶች በቀላሉ የሚታዩ አይደሉም። ስለዚህ በዋናነት መንግስት ዝም ብሎ ብቻ ሰላምና መረጋጋቱ ላይ ቢሰራ ሌሎች ነገሮች ቀስ ይያሉ ወደ ቦታቸው ይመለሳሉ ብዬ አስባለሁኝና ግን ወደፊት ደግሞ ስናይ ትልቁ እንደ ቻሌንጅ እኔ ማየው የኑሮ ውድነት እና የዋጋ ግሽበት ጉዳይ ነው። ይሄንን መንግስት በጣም አተኩሮ በህዝቦች መካከል ያሉ ቅራኔዎችን ለመቀረፍ ከመደረግ መመካከር ባልተናነሰ በዚህ በኑሮ ውድነትና በዋጋ ግሽበት ላይ ከፍተኛ የሆነ ስራ መሰራት አለበት።
በሚናጋባደው አመት በኢትዮጵያ በየጊዜው ከሚነሱት ግጭቶች ኮለጎን ተያይዞ በስፋት የተነሳው የሐሰተኛ መረጃዎች ስርጭት ነው። በአሜሪካን ሀገር የሚገኘው ሃምሊን ዩኒቨርሲቲ ረዳት ፕሮፌሰር የሆኑትና በተለይ በኢንተርኔትና ማህበራዊ ሚዲያዎች ዙሪያ ሰፊ ጥናትን ያካሄዱት አቶ እንዳልካቸው ጫላ 2020 እውነትን ከሐሰት መለየት ከባድ የነበረበት አመት እንደሆነ ይገልጻሉ።
ተፈጥሮ ግጭቱን የጀመረው ማን ነው? በምን ሁኔታ ውስጥ የተጀመረው? ስንት ሰው ሞተ? የሚሉት መሰረታዊ ጥያቄዎችን መመለስ በማንችልበት ደረጃ በዓለም አቀፉም መገናኛ ብዙሃን ሀገር ውስጥም ባሉ የመገናኛ ብዙሃን ብዙ መረጃዎች የተሳሳቱ ሆን ብለውም ሊሆን ይችላል፣ ታያቁም ሊሆን ይችላል። በዚህ በጣም በርካታ ሰዎች ስህተት ውስጥ ወድቀዋል።
በማወቅም ሆነ ባለማወቅ በሚሰራጩ ሐሰተኛ መረጃዎች ህብረተሰቡ ለበርካታ ቀጥተኛና ተዘዋዋሪ ጉዳቶች እንደተጋለጡ አበክረው የሚገልጹት እንዳልካቸው በተለይ በመጪው የፈረንጆቹ አመት በሚካሄደው ምርጫ ተጨማሪ ጉዳቶች እንዳይደርሱ ሊሰሩ ስለሚገባቸው ስራዎች እንዲያስረዳሉ።
እንግዲህ የትምህርት ፕሮግራሞች መስፋፋት ይጀምራሉ ይያስባሉ። በተለይ ደግሞ ይሄ የሚዲያ ሊትሬሲ ፕሮግራሞች መስፋፋት አለባቸው። አንድ ተስፋ ማረገው ነገር ይሄ ነው። ሁለተኛ እንግዲህ መጪው 2021 ኢትዮጵያ ውስጥ ምርጫ ይካሄዳል። እንግዲህ ከምርጫው በኋላ አሁን ያለው ያልሰከነ ፖለቲካ ወደ ሰከነ ፖለቲካ ይሸጋገራል የሚል እምነት አለኝ። ተስፋም አደርጋለሁ። ከምርጫው በፊት ምናልባት የቸገረ ጊዜ ሊሆን ይችላል። ትንሽ ውጥረት ይኖራል ብዬ አስባለሁ። ግን ምርጫው ከተጠናቀቀና ምርጫውን አሸንፎ ስልጣን የሚይዘው አካል አገርን የማረጋጋት ስራ ይሰራል ብዬ ተስፋ አደርጋለሁ።
2020 በተለይ ቴክኖሎጂዎችን በመጠቀም የሚሰራጩ ሐሰተኛ መረጃዎችን፣ የጥላቻ ንግግሮችንና ጥቃት ቀስቃሽ መልእክቶችን ለማስቆም የማህበራዊ ድህረ ገጽ ተጠቃሚዎች እንቅስቃሴ ጀመሩበት አመት ነበር። ከነዚህ አንዱ ደግሞ ዮሐንስ ሞላ ነው።
ሰርስ በመነቃቃት ምን ማድረግ እንችላለን ብለው እርምጃዎችን ለመውሰድ ለመቆጣጠርና ለማስቆም ትክክለኛ መረጃ በመፈለግ የጥላቻ ንግግሮች ሲመጡ ሰዎችን አቁሙ ይሄንን ማድረግ አትችሉም ብለው ለመከላከልም እንቅስቃሴዎች የተደረገበት አመት ነው። በዚያው ልክ ለምሳሌ የኔትወርክ አጀንሲስ ፒች የሚለው ፌስቡክ ላይና ትዊተር ላይ ያለ ግሩፕ ነው። እሱ መቋቋሙን እንደ ጥሩ ነገር አየዋለሁ።
በአጠቃቀም ጉድለት ምክንያት ቴክኖሎጂ በማህበረሰብና በሀገር ላይ ጉዳት እንዲደርስ ምክንያት ሆኖ ቢነሳም በተለይ ባለንበት ወረርሽኝ ወቅት ቴክኖሎጂ የብዙ ሰዎችን ህይወት ያቀለለና ለብዙ ኢትዮጵያውያን ስራ የፈጠረ እንደሆነ የሶፍትዌር ኢንጂነርና በሎስ አንጀለስ ውስጥ በሚገኘው ሲቲ ናሽናል ባንክ ምክትል ፕሬዝዳንት የሆነው ዮሴፍ አዱኛ ይገልጻል። ያዮቢ ሲል ባቋቋመው የኢንፎርሜሽን ቴክኖሎጂ ትምህርት ቤት በዚህ አመት ብቻ ከ200 በላይ የሚሆኑ ኢትዮጵያውያኖችን በነጻ ያሰለጠነው ዮሴፍ ቴክኖሎጂን ለመልካም ስራ ካዋል ነው በቀጣይ አመታት ህይወታችንን የሚቀይር ነው ይላል።
እንግዲህ ወደፊት ስናይ ቴክኖሎጂ የሚያመጣቸው ብዙ ለውጦች ይኖራል። ለምሳሌ አርቲፊሻል ኢንተለጀንስ የሚባል የቴክኖሎጂ አንድ ፓራዳይም ተፈጥሯል። በስሩ ማሽን ለርኒንግ፣ ዳታ ሳይንስ የሚባሉ ፊልዶችን ይዞ ማለት ነው። አርቲፊሻል ኢንተለጀንስ በአግሪካልቸር ዙሪያ፣ በሜዲሲን፣ በኤጁኬሽን ኢቨን በፋይናንስ ዙሪያ እጅግ በጣም ትልቅ ሮል ይኖረዋል ማለት ነው። ሌላው በተለይ የኮቪድ ያመጣው ኢምፓክት ወደፊትም ትልቅ የሆነ ሺፍት ይኖረዋል ብዬ አስባለሁ። ለምሳሌ ቤት ውስጥ መስራት እንደውም አሁን ብዙዎቹ ካምፓኒዎች ከቤት ብቻ የሚሰራ ያሉ ስራ ማውጣት ጀምረዋል ማለት ነው።
እነዚህን አውንታዊና አሉታዊ ሁነቶችን ያስተናገደው የፈረንጆቹ 2020 ልንሰናበተው የሰዓታት እድሜ ብቻ ቀርቶናል። ብዙዎችም ያለፉትን ፈተናዎች ረስተው አዲሱን 2021 በብዙ ተስፋ ሊቀበሉት ዝግጅታቸውን አጠናቀው እየጠበቁ ነው። እኛም የፈረንጆቹን አዲስ አመት ለሚያከብሩ መልካም አዲስ አመት እንዲሆን እንመኛለን። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።
ቢቢሲ የዜና አውታር አፍሪካ በፈረንጆቹ 2020 ካጣቻቸው ተጽዕኖ ፈጣሪዎች መካከል እውቁ የአፋን ኦሮሞ ሙዚቃ አቀንቃኝ ሀጫሉ ሁንዴሳ አንዱ መሆኑን ገልጿል። ናኮር መልካ በአምቦ ከተማ በድምጻዊ ቤተሰቦች ቤት በተገኘበት ወቅት ህይወቱ ያለፈበት 6ኛ ወር እየተዘከረ ነበር።
ዓለም አቀፉ የዜና አውታር ቢቢሲ ሰሞኑን የፈረንጆቹ 2020 ዓመተ ምህረት ወደ መገባደዱ መቃረቡን አስመልክቶ በ2020 አብይ ጉዳዮች ከነበሩ መካከል ሲያወሳ በዚህ ዓመት ህይወታቸው ያለፈውና የአፍሪካ ተጽዕኖ ፈጣሪ ከነበሩ ሰዎች መካከል በ2012 ዓመተ ምህረት ባለፈው ዓመት ሰኔ 22 በሰው እጅ የተገደለውን እውቁን የአፋን ኦሮሞ ሙዚቃ አቀንቃኝ ድምጻዊ ሀጫሉ ሁንዴሳን ከግንባር ቀደሞቹ መካከል አስፍሮታል። የሀጫሉ ታናሽ ወንድም ሲሳይ ሁንዴሳ ይህ የፈጠረበትን ስሜት እንዲናገራል።
ሀገሩ ላይ ምን አይነት ተከብሯል ሱሊባ ጥያቄ ነው። ቢቢሲዎችን ለማመስገን ወዳለሁ። በመቀጠል ምን ተሰማህ ከሆነ ይጠበቅ ነገር ነው። ሱማን እንደሆነ ከኛ የተሻሉ ዓለም አቀፍ ሚዲያዎች አቃሉ እንደኛ እንደምናስበው አይደለም። ይሄንን ማድረጋቸው ይመጥናል። ስለእውነት ኖሮ ስለእውነት ያለፈ ሰው እሱ እንዲደረግ ያደረገም አቃል ያደረገውም አቃል በቁሙ የሞተ ነው። በድርጅን ከና ተሸክሙ ይዞር አቃል።
የድምጻዊው እናት ወይዘሮ ጉደቱ ሆራ ጉዶ ስለዘገባው መረጃ የለኝም ቢሉም የቀኖቹ ግጥምጥሞችና የልጃቸውን ልደትና አልፈት አንስተው እንዲህ ብለዋል።
6ኛ ወሩ ነው የተወለደም ይገርማል። ዛሬ 37 አመት ሆነ። በ22 ነው የተወለደ። ሰኔ 22 አረፈ። 6ኛ ወሩ ደግሞ የተወለደበት ታህሳስ 22 ስሙ መነሻ ሆነ በሞት ተጠራ። እኔ ይሄ አዲስ አበባ ሲወደቀበት ተብሎ ለችንም ቆመን እነሱም በ40ውም በ30ውም አክብሯል። እዛ ቦታ ሰው ነግሮኛል። እዛ ያሉ ሰዎች ነግሮኛል። በደንብ ነው ያከበሩት። እህል ሁሉ አዘጋጅቶ እዛ እህል ውሃ አዘጋጅቶ በደንብ አክብሯል አሉ። እኔ ያንን የሱ አውልት ተብሎ ስሙ እንዲጠራ ነው። ስሙ እንዳይጠፋ ነው። እሱ ጠፍቷል። ስሙ እንዳይጠፋ ቢያደርጉልኝ ደስ ይለኛል። አምቦ ከተማ ላይ ያው ዩኒቨርሲቲ አለ። እንደዛ ብታይ ደስ ይለኛል። መቼውም እሱ አይታይም። ስሙና አውልቱ እዛ ብታይ ደስ ይለኛል። እግዚአብሔር ፍቶኒ እግዚአብሔር ይፋ እንጂ ይፈጽም እንጂ እኔ ምንም ከፊቴም ማልጠፋ ብሎኝ ከወዴም ማልጠፋ ብሎኝ ይኸው እየናጠኝ ነው። ምንም ለውጥ አለ ብዬ አላስብም። ለውጥም ይኖራል ብዬም አላስብም። እሱ ጋር እስኪ ድረስ
የድምጻዊ ሀጫሉ አባት አቶ ሁንዴሳ ቦንሳ በዚህ ዙሪያ እንዲህ ይላሉ።
ከሰኔ 22 ጀምሮ ስቆጠር ዛሬ 6 ወሩ ነው። የተደረገ ነገር የለም። ሀዘኑ ሀዘን ነው። ያም ሆኖ ምናልባት እኛ ልጃችን ወልዷል ከብዷል። እኛ በርግጥ እኔም ሆነ እናቱ የምንቆጨው እስከ ሞታችን ድረስ እኛ ወደ እሱ እንሄዳለን እንጂ እሱ ወደኛ አይመጣም። እስከዛ ቀን ድረስ እንቆጫለን። ምንም ደስ የሚል ነገር የለም። ሆኖም በርግጥ ፍትህ ቢኖር ኖሮ እስካሁን መቆየት አልነበረባቸውም። 6 ወር ሙሉ ተኝቶ መቀለብ የለባቸውም። ለህግ ቀርቦ ህጉ አጣርቶ ወዳውኑ ፍትህ መስጠት ነበረበት። እስካሁን ግን ተቀምጧል። ለወገን ብሎ ነው የሞተው። ሌላ ምንም ያደረገው የበደለው ነገር የለም። ለወገን ስለምታገል ለወገን ስለምናገር በዛ አድመው ነው በአድማ ነው ገደሉት። እንግዲህ የምንለው ህግ የለም እንዳይባል ህግ አለ። ሰው ይታሰራል፣ ፈታል። አንዳንድ ሰውን የሚቆጩ ሰውን የሚያንገበግቡ ነገሮች አሉ። አንድ ሰውን አጥፍቶ ዝም ብሎ ተኝቶ መቀለብ የለበትም። ወዲያው ተጣርቶ ፍትህ ማግኘት ነበረበት። ይሄ አልተደረገም።
የህግ ሂደቱን በተመለከተ አራት ሰዎች ተከሰው ፍርድ ቤት እየቀረቡ እንደሆነ ከዚህ በፊት ሰምተናል እና ምን ይመስላል? እየተሳተፋችሁ ነው? ሄዳችሁ ያያችሁ ነው?
አዎ። እንግዲህ እንዴት መሰለህ እዚህ ላይ እኔ ህግም አላውቅም። ወንድም አለው፣ ታላቅ ወንድሙ እሱ እየተከታተለ ነው። እናቱም አንድ ጊዜ ሄዳለች፣ ባለፈው ቀጠሮ ሄዳ ነበረ። ሁለተኛ ደግም ያለድን ብላ እሷም በዚህ ቀረች።
ድምጻዊ ሀጫሉ ሁንዴሳ ብዙ ማስታወሻዎች እንደሚሰሩ ቃል ተገብተው ነበር። በአዲስ አበባም ላይ እንዲሁም በተለያዩ ቦታዎች የሚሰሩ ስራዎች እንዳሉ ተነግሮ ነበር። ምን ይመስላል ሂደቱ? ምን ላይ ደረሰ?
እኔ ሰማሁት አንድ ጊዜ ይሄ ሀውልት ይሰራለታል ብሎ እዚህ ያኔ አይቻለሁ። ቦታውን ወስዶ አሳይቶናል። ቦታው በጣም በጣም ደስ የሚል ቦታ ላይ ነው። እንደውም ሲወራ በወርቅ እንትን ነው የምሰራው ተብሎ ነበረ። ከህዝቡ የተዋጣ ገንዘብ አለ። ህዝቡ ይሄ ገበሬ ሁሉ ገንዘብ እንዳዋጣ ሰምቻለሁ። ለወደፊት ምን እንደሚሆን ሁኔታውን እንጠብቃለሁ እንጂ ሌላ ምንም ያደርገው ነገር የለም። በቃ ይሄ በቃኛል።
መጨረሻ ላይ ማስተላለፍ የሚፈልጉት መልእክት?
ማስተላለፍ የምፈልገው ማንም ሰው ማንም ኢትዮጵያዊ የሆነ ዜጋ ሰውን ማመን የለበትም። ሰውን መውደድ እንጂ ማመን የለበትም። ኢትዮጵያዊ ዜጋ ለሆነ በተለይ ለወጣቱ ማንንም ሰው ወጣት የሆነ ሰው ማንንም ሰው መውደድ እንጂ ማመን እንደሌለበት በቃ።
ድምጻዊ አጫሉ ሁንዴሳ ሰኔ 22 2012 ዓ.ም ባለፈው አመት በአዲስ አበባ ገላን ኮንዶሚኒየም አካባቢ በሰውጅ የተገደለ ሲሆን በግድያው የተጠረጠሩ ግለሰቦች ተይዘው የፍርድ ሂደታቸውን እየተከታተሉ እንደሚገኙ ይታወቃል። ለአሜሪካ ድምጽ ናኮር መልካ ካምቦ።
Yeah, I'm going to die.
ከዝቅተኛ ደረጃ ተነስተው ዓለም አቀፍ አድናቆትን ካገኙ ኢትዮጵያዊ ከያኒያን መካከል አንዱ የውዝዋዜ ባለሙያው መላኩ በላይ ነው። መላኩ በቅርቡ በሆላንድ ከፍ ያለ ክብር ከሚሰጣቸው ሽልማቶች መካከል የአንዱ አሸናፊ መሆኑ ተሰምቷል። ይህንና ሙያዊ ህይወቱን በተመለከተ ከኤደን ገረመው ጋር ተጫውቷል።
የቀድሞ የጎዳና ተዳዳሪ የዛሬው ዶሬት የባህል ተወዛዋዡ መላኩ በላይ ራሱን ሲያስተዋውቅ እስክስታ አብሬን የተወለደው እኖረዋለሁም ይላል። የልጅነት ጊዜውን አዲስ አበባ በተለምዶ አበቤ ሱቅ በሚባለው በእንግሊዝ ኤምባሲ አካባቢ ነው ያሳለፈው። በዛ ወቅት ታዲያ የሰፈር ድግስም ይሁን የጥምቀት ጨዋታዎች ላይ እየገባ ይጨፍርና ያደምቅ እንደነበረ ያስታውሳል። በማደጎ ያሳደጉት ወላጆቹ ህይወት ካለፈ በኋላም ትምህርቱን በማቋረጥ የጨፋሪነት ስራ አለ ወደ ተባለበት ወደ ካሳንቺስ ፈንድቃ የባህል ቤት በመሄድ እንደማንኛውም ተወዛዋሽ በዛ ከታዳሚዎች በሚገኝ ሽልማት ጎዳና ላይ ያደረ ህይወቱን መጀመሩን ይናገራል። በሱ የህይወት ታሪክ ዙሪያ የተሰራው ዘጋቢ ፊልም እንደሚያመለክተው መላኩ ከስድስት ወር የጎዳና ቆይታ በኋላ ተፈቅዶለት በጭፈራ ቤት ውስጥ በሳር ፍራሽ ላይ ጎኑን ያሳርፍ ነበር። እንዲህ ይያለም ትምርቱን መቀጠል ይችላል። በጭፋሪነት ዘመን ውስጥ የሽልማት ገንዘብ ብቻውን በቂ ስላልነበር በየቤቱ እየዞረ ቴፕን ተሸክሞ ጭፈራ ያስተምር ነበር። መላኩ ለባህል በተለይም የሀገር በቀል እንቅስቃሴዎችና ሙዚቃዎች መጥፋት ውስጡን ይበላው እንደነበረ ያስታውሳል።
አዝማሪ ሲባል ህዝቡ ላይ የተናቀ ነው፣ ግን ባህላችን ብሎ ሰው ይጨፍራል፣ ያከብራል፣ ይወዳል። ቤቱን ይዞት ባለቤት ነው የሚሰራው። ለሱ ገቢ ማግኛው እንጂ ማዳንም የሚመጣ አያስበውም። አንዱ ቤት አንዱ ይመጣል። እሱ የለታዊ ነገር መስራትን ብቻ ነው እና ያ ነገር በጣም የሚያሳስበኝ የነበረው እንደገና ውዝዋዜ ምንም የተከበረ ነው አይደለም። በቃ ወዛወዛ ቅጥማ እ እሱ ምራቱ ዛፍ ምክ ይወዛወዛል መቆም ይችላል የሚል ተቀጽላ ነገሮች አሉበት እና እሱ ሀገሬን በጣም ስለምወደው ስለ ሀገር ፍቅር ወይ ስለ ሀገር ያለውን ሀብት ስለ ሀገር መውደድ ስታወሪ በቃ በዛ ሰዓት የሆነ ተረት ተረት የምታወሪ ነው የሚመስለው ከማንም ጋር ተግባቢ። ስለዚህ እሱ ውስጤ በጣም ይነድ ነበረ እና እዚህም ደግሞ ህይወት ስላለ በቃ ሽልማቱ የሚሸልምሽን ሰው ትከተያለሽ እንጂ አንቺ ያለሽ ጋር እንዳለበት ለምን ወይ ክራ አለ ወይ ትምህርት አለ ምግብ አለ ሰርቫይቫል ነገር ስላለ ገንዘቡን ቤትም እንዲመጣም እንድትፈልጊ እዛ ላይ ያተንቀሳቃረች። ያ ደግሞ ባህሉን እየጎዳው ምንም ባህሉ ባለቤት ሳይኖረው እያጣ ነው እንደምንሄድ ተሰማኝ። በዛ ውስጥ ነው እንግዲህ ያለው። አስተምር ነበር በየቤቱ ስፒከር ተሸክሜ የኔ ኢንካም ማገኘው እሱ ነበረ። በጣም ሰው መድረክ ላይ ተሰራ ይወደኛል። አሊያንስ በጣም በአዝማሪ ትልቅ ነገር ሰርቷል እና እዛ ላይ እኔ የሌለበት መድረክ የለም ማለት ይቻላል። በወር አንዴ ይቀርብ ነበረ። እኔ ህልሜን ድሪሜን አይቼዋለሁ። እኔ ለሰው ለማሳየት ነው ጥረት እያየሁት ነው።
መላኩ ከአምስት ዓመታት በፊት ካጠራቀመው ገንዘብና በወዳጆቹ ልገሳና ድጋፍ ፈንድቃ የባህል ምሽት ቤትን በመግዛት ወደ ፈንድቃ ባህል ማዕከልነት አሸጋግሮታል። በፈንድቃ ባህል ማዕከል ውስጥ ከሚጠጣው መጠጥ ጀምሮ ሁሉም ነገር ሀገር በቀል እንዲሆን ጥረት ማድረጉንም ይናገራል። ፈንድቃ የስዕል ጋለሪ፣ የቤተ መጽሐፍት እንዲሁም የተለያዩ አዳዲስ ገጣሚያና የጥበብ ቤተሰቦች የሚያድጉበት እንዲሆንም እጅግ ብዙ ጥረት መደረጋቸውን መላኩ ይገልጻል። ይሄ ደግሞ ጨፋሪዎች የሽልማት ገንዘብ ከመጠበቅ ውጪም ደሞዝ እንዲያገኙ ማድረግንም የጨመረ ነበር።
ያንን ምን ስላለኝ ውስጤን ቁጭት ስላለ ልክ ተጀምረው ሙዚቃውንም አዝማሪዎችን ኮምፖዝ ማድረግ ጀመርኩ። በደሞዝ ነው መጀመሪያ የጀመርኩት። አዲስ አበባ ውስጥ ለመጀመሪያ ጊዜ ደሞዝ የጀመርኩት ትንሽ ደሞዝ ጀመርኩ። ከዛ በኋላ ኢንትሮ ብሪጅን በጠበቀ የሙዚቃውን መልክ በጠበቀ እንደ ትዝታ ባጂ አንቺዬ አምባሰልን በትክክለኛው እንዲሰሩ ሙዚቃ ጥሩ ሙዚቃ ያላቸውን ታለንት ተመስጠው ይዘት ሚንጌ እንዲያደርጉት ዳንሱንም በራሴ መንገድ ኮሪዮግራፍ በማድረግ ኮምፖዝ እያደረኩኝ ጥሩ ጥሩ ነገር በማድረግ ከዛ ህዝብ መምጣት ጀመረ። ከዛ ወዲያው ደግሞ ሲጋራ ማጨሳስ ቆምኩኝ። ዛሬ 11 ዓመት ምናምን። ከዛ ጠጅ የለም ነበር። ጠጅ በማስገባት አረቄ በማስገባት በነፃ እያቀመስኩኝ እያጠጣሁ አፍናሪ ቤት በቃ ውስኪ ያወረደ የሚቀበርበት ሀብታም የሚታይበት የዛ አይነት ስሜት ያለብን ህብረተሰብ ያለውና ማለት ጠጅና አረቄን አገር በቀል እውቀቶችን ኬሚካል ያልሆኑ ነገሮችን በመናቅ ማለት ነው የወረደ አቅም የሌለው ሰው እንደሚጠጣ አይነት ስሜት በመረዳት እና ከሙዚቃውም ከሁሉም ከአቀራረቡም ከአለባበሱም ስነስርዓቱን ወጉን ማረጉን እንዲጠብቅ ክብሩን እንዲጠብቅ በማድረግ መጣው ማለት ነው። እና ፈረንጆቹን ውጭ ሰራ ስለነበረ የሚመጡ ሙዚቀኞች በጣም መዳረሻ እያደረኩት ከዛ በ2009 በፈረንጆች ኢትዮ ከለር የሚል ባንድ መሰረትኩ። ኢትዮ ከለር ሶስት ትውልድ ይታይበታል። እኛ ዩቲዩብ ላይ እንደምታዩት አንጋፋዎቹ ጡረታ ወጥተው ወይም ጡረታ ጣወጡ ገና በእነሱን የሚጠቃ በማይኖር ሰዓት ጡረታ ወጥተዋቸው የሚገርም ስራ ነው የሚሰሩት። ተረጭተዋል በዘፈኖቻቸው አድገን እና አብረውን ያሉ ሲብዙ ክሪስቶ ነው ወይ አብረውን አጠገባችን ቆሞ በአካል አያውቋቸውም። እና እነሱን ከቤት በማምጣት እንደገና ደግሞ ራሱ ወላይታ ወላይታ ዘፋኝ፣ ሶማሌ ሶማሌ ዘፋኝ፣ ኢትዮጵያ ሶማሌ፣ የኩናማ ኮንሶ እንደዚህ ኦሪጂናሎችን በማምጣት ኢትዮ ከለር ላይ በቃ በሁለት ሳምንት አንዱ በማቅረብ እንደገና ሸክላዎች አሰባስ በገዛ ነበረ። ማጫወቻ እንኳን ሳይኖረኝ ኢዝን አዲሱ ትውልድ ሸክላ ምን እንደሆነ አያውቀው እና እሱን በማሰባሰብ ለረጅም ጊዜ ኮንሰርቱን ከመጀመሪያው በፊት ለአንድ ሰዓት ሸክላውን አጫወት ነበር እና ሰው ኢንተረስቲንግ ሆኖ ወጣ። የራበውን ነገር የሚያገኝበት ቦታ ግኝ በቃ ለመጀመሪያ ጊዜ ያጋን እንደገና ማምጣት ሀይሉ ዲሳሳ ወደ 12 አልበም ያለው የኦሮምኛ ዘፋኝ ጋሽ ዮሐንስ አፈወርቅ ፍቅር እስከ መቃብር ዋሽንት እንደዚህ እንደዚህ እያሉ እነዚያም አረፉ እና በጣም እንደ አዲስ ከህዝብ ጋር ተገናኙ።
መላኩ ኮቪድ-19 በስራቸው ላይ ትልቅ ተጽዕኖ አሳድሮ እንደነበረ በመግለጽ ተወዛዋዦቹን ሳይበትን መቆየቱንም ይናገራል። የኔዘርላንድ የዘውድ ሽልማት የሆነው የፕሪንስ ክላውስ የሎሬትነት ሽልማትም በመልካም ሰዓት የመጣና የባህል ማዕከሉን ለማስቀጠል ያገዘ እንደሆነም ያስረዳል።
የግሪስ ፍራን ክራውን ፈንድ ይባላል። ከአኔ አራት ሀገሮች ውስጥ የመጀመሪያውም አልፋቹ 42 ገባ። ከ42ቱ 7 ብቻ ነበር የሚመረጠው ከአለም። ሁለቱ አፍሪካ ነው፣ አንድ ፈንድቃ ነው፣ አንድ ከጋና እና ኮንግራቹሌሽን ነው። እና እንደውም ብር 25,000 ዩሮ ሽልማት አለው። እኔ አፕሪል ዘፍን ነው የመሰለኝ እኔ አላቅም። ባንክ ነበር የላኩ ስልክ በሁለተኛው ቀን ብሩ ገብቷል። እኔ የሚገርም ነው በቃ የሚካኤል ነገር እግዚአብሔር ነገር አልኩኝ። ምክንያቱም በሻንገች ኢንቨስተር ስትሰሪ እኛ ያምላክ አለና በዛ እንደዛ በሆንኩ ሰዓት ከዛ ቤቱን ማደስ ጀመርኩኝ።
የፈንድቃ የባህል ማዕከል መስራች የሆነው መላኩ በላይ በዓለም አቀፍ ደረጃ በብዙ ሀገራት በመዞር የኢትዮጵያን ባህልና ውዝዋዜ ለዓለም ሕዝብ አስተዋውቋል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
አብረን ስላመሸን በእጅጉና መሰግናለን። ሀብታሙ ስዩም በመስተንግዶው፣ ኤልያስ አስማረ በቅንብሩ አብረናችሁ ቆይተናል። የሳምንት ሰው ይበለን።